ati lenji Sudan.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከመያሰማው ፕሮግራም የዛሬውን አሁን ጀመረ።
ፈረንሳይ አገር በኢናልኮ ዩኒቨርሲቲ የአማርኛ አስተማሪ ነኝ። ከ2017 ጀመሬ እዛ በፊት ደግሞ ለረጅም ጊዜ ኢትዮጵያ በአዲስ አበባ ዩኒቨርሲቲ በስነ ልሳን ክፍል ትምህርት አስተማሪም ነበር።
ለተማሪዎች እጅግ ማራኪ፣ ሳቢና መሳጭ የሆኑ የትምህርት አይነቶችን ለማስተማር በእነዚህ የቴክኖሎጂ ውጤቶች እየተጠቀሙ ያስተምራሉ። እኛም እንግዲህ አማርኛን ይሄንን ለማብቃት ነው ጥረት ያደረግነው። በዚህ ውስጥ ግን አንዱ ትልቁ ችግር አማርኛ በርካታ ፊደላት ስላሉት በተለይ ሞክሽ ሆሄያት የሚባሉትን ፊደላትን ጠንቅቆ የመጻፍ፣ የቃላቱን ትርጉም ትርጉም በደንብ የማወቅ፣ ዘመናዊ ስርዓተ ትምህርት በመቅረጽ የማስተማሪያ መጻሕፍትን ማዘጋጀት ማሳተም ነው።
የአማርኛ መምህራኑ ጀርመናዊው ዶክተር ሮኒ ማየር እና ትውልደ ኢትዮጵያ ጀርመናዊው ዶክተር ጌቴ ገላይ ናቸው የሰማችኋቸው።
ጉዳዩ አማርኛን እንደ ውጭ ቋንቋ ማስተማር
መደበኛነትን ያማከለ ይሉታል። አንድ ወጥ ስርዓተ ትምህርት መፍጠርና የቋንቋ አካዳሚ ማቋቋም ትኩረት ከሚያደርጉባቸው ጭብጦች ውስጥ ናቸው።
ከሌላው የሞያ አጋራቸው ከዶክተር አንድሪያስ ቬተር ጋር በምሽቱ አብይ ቅንብር ቆየት ብለው ይመለሳሉ።
በቀደመው ዝግጅታችን በመጠኑ አስተዋውቀን ለዛሬ ቃል የገባንለት ከአይን ሐኪሙ ከዶክተር ወንዱ አለማየሁ ጋር ያደረግነው ቃለ ምልልስና
የዛሬ 40 ዓመት የቀድሞ አለማያ ዩኒቨርሲቲ ከኮሌጅነት ወደ ዩኒቨርሲቲነት ባደገበት ወቅት የመጀመሪያው ፕሬዚደንት ሆነው ያገለገሉትን መምህር
የሕይወት ታሪካቸውንና ግብርናን የሚመለከቱ ሁለት መጽሐፍትን ጽፈዋል። ዛሬ እናስተዋውቃችኋለን።
እሁድ ጥር 25 2017 ዓ.ም የምሽቱ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታየና
አሉላ ከበደ የአክብሮት ሰላምታችንን እናደርሳለን።
የሰዓቱን የዓለም ዜና ነው የምናስቀድመው።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ዩናይትድ ስቴትስ በሶማሊያ የአይኤስ አሸባሪ ቡድን ጠንካራ ይዞታ ላይ ጥቃት ፈጸመች። የዩናይትድ ስቴትስ የጦር አውሮፕላኖች በሶማሊያ የሚገኘውን እስላማዊ መንግስት በመባል የሚታወቀው የአሸባሪ ቡድን ጋር ተያያዥነት ያላቸውን ሽብርተኛ ቡድኖች ይገኙበታል የተባለውን ተራራማ ምሽግ ላይ ጥቃት መፈጸማቸውን የሶማሊያ ከፍተኛ ባለስልጣናቶች ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ቅዳሜ ዕለት በማህበራዊ ድረገጻቸው ላይ ባስተላለፉት መልእክት ከፍተኛ የአይኤስ ጥቃትና እቅድ አውጪ እንዲሁም አይኤስ የመለመላቸውና የሚመራቸው አሸባሪዎች ላይ ያነጣጠረ ኢላማ ነው ሲሉ ገልጸዋል። ዩናይትድ ስቴትስንና አጋሮቻችንን የሚያስፈራሩትን እነዚህን አሸባሪዎች በዋሻ ውስጥ ተደብቀው አግኝተናቸዋል ብለዋል ትራምፕ። አያይዘውም ጥቃቱ ሲቪሎች ላይ ምንም አይነት ጉዳት ሳያደርስ አሸባሪዎቹ ይኖሩባቸው የነበሩት ዋሻዎችን ሙሉ በሙሉ በማውደም ገድሏል ብሏል። የዩናይትድ ስቴትስ የመከላከያ ሚኒስትር ፒት ሄግሴዝ በሰጡት የተናጠል መግለጫ ጥቃቱ በሶማሊያ ጎሊስ ተራሮች አካባቢ ላይ ያነጣጠረ ሲሆን አይኤስ በአሜሪካ ዜጎችና አጋሮቻችን እንዲሁም ንጹሐን ዜጎችን የሚያሰጉ የሽብር ጥቃቶች የማሴርና የማካሄድ አቅሙን አሳንሶታል ብለዋል። ሌሎች የዩናይትድ ስቴትስ ባለስልጣናት ጥቃቱ የተፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው ቢሉም ትራምፕም ሆነ ሄግሴዝ የአይኤስ እቅድ አፈጻጸም ዙሪያ ላይ ዝርዝር አልሰጡም። የፑንትላንድ ጄኔራል አዳን አብዲ ሐሺ የአየር ጥቃቱ የጎሊስ ተራሮች አካል በሆነው ካል ሚስካድ በተባለው አካባቢ የእስላማዊ መንግስት ታጣቂዎች በሚገኙባቸው በትንሹ 10 የሚሆኑ ስፍራዎች ላይ ያነጣጠረ ነው ብለዋል። የሶማሊያ ከፊል ራስ ገዝ ግዛት የሆነችው ፑንትላንድ ባለስልጣናት በማህበራዊ መገናኛቸው ተልእኮ የተሳካ መሆኑን በመግለጽ ለዩናይትድ ስቴትስ ምስጋናቸውን አቅርበዋል። የመንግስታቱ ድርጅት በኮንጎ ጾታዊ ጥቃት እንደ ጦር መሳሪያ ጥቅም ላይ ውሏል ሲል አስታወቀ። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ በM23 አማጽያና በኮንጎ የታጠቁ ወታደሮች መካከል ውጊያው እየተባባሰ በመጣበት በአሁኑ ወቅት ተፋላሚ ወገኖቹ አስገድዶ መድፈርና ጾታዊ ጥቃትን እንደ ጦርነት መሳሪያ ጥቅም ላይ እየዋሉት መሆኑን የመንግስታቱ ድርጅት ሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት አስጠንቅቋል። የመንግስታቱ ድርጅት የሰብአዊ መብት ጉዳዮች ዋና ኃላፊ ቮልከር ተርክ ቃል አቀባይ የሆኑት ጀርሚ ላውረንስ ሁኔታው ከግጭት ጋር ተያይዞ ለብዙ አስርት ዓመታት በኮንጎ ታጣቂዎች እየተፈጸመ ያለ ነገር ነው ብለዋል። ከፍተኛ ኮሚሽነሩ በተለይም የቅርብ ጊዜው ግጭት ከግጭት ጋር የተያያዘውን የጾታዊ ጥቃት የበለጠ ሊያባብሰው ይችላል ሲሉ አጽንኦት ሰጥተዋል። በግጭት ውስጥ የተሳተፉት የዲሞክራቲክ ሪፐብሊክ ኮንጎ መንግስት፣ የኤም 23 አማጽያና ሩዋንዳ በአካባቢው ላለው ቀውስ እርስ በራሳቸው እየተወነጃጀሉ ነው። አድማጮች፣ ዜና የሚቀርብላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ትራምፕ እና ኔታንያሁ በጋዛ በኢራንና በአረብ ሀገራት ጉዳዮች ላይ ሊወያዩ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፊታችን ማክሰኞ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ሲገናኙ የኢራን ጥቃትን በመቃወም ከአረብ ሀገራት ጋር ዲፕሎማሲያዊ ግንኙነትን በማስፋፋት እንዲሁም ሀገራቸው በሐማስ ላይ ድል ስለማድረጓ እንደሚወያዩ በዛሬው ዕለት ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ከሁለት ሳምንት በፊት ለሁለተኛ ጊዜ ለቀጣዩ አራት ዓመታት ሀገሪቱን ለመምራት ስልጣን ከተረከቡ በኋላ የሚያገኟቸው የመጀመሪያ የውጭ ሀገር መሪ ቤንያሚን ኔታንያሁ ሊሆኑ ነው። ትራምፕና ኔታንያሁ የረዥም ጊዜ አጋሮች ሲሆኑ ፕሬዚዳንቱ የመካከለኛው ምስራቅ መልእክተኛቸውን ስቲቭ ዊትኮፍን ልከው እስራኤል ከሐማስ ጋር በከፈተችው ጦርነትና በእስረኞች መካከል ያለውን ልውውጥ የስድስት ሳምንት የተኩስ አቁም በማድረግ እንዲያደራድሩን በማድረግ ሚና ተጫውተዋል። ምንም እንኳን የሐማስ ታጣቂዎች በእስራኤል ተይዞ የነበሩትን በመቶዎች የሚቆጠሩ የፍልስጤም እስረኞች ለውጥ 18 ታጋቾችን ቢለቁም ሁለተኛው የእርቁ ሂደት ከፍተኛ ተግዳሮት ገጥሞታል። እስራኤል ይህ እንዲሆን አልፈቅድም ብላ ብትናገርም የተኩስ አቁም ስምምነቱ ከተደረገበት ከባለፈው ወር አንስቶ በዩናይትድ ስቴትስ አሸባሪ ተብሎ የተፈረጀው የሐማስ ቡድን ሙሉ ለሙሉ በድጋሚ ጋዛን በቁጥጥር ስር ማድረጉን አረጋግጧል። ይህን ተከትሎም ጦርነቱ ሙሉ ለሙሉ ሳይቆምና የእስራኤል ጦር በሜዲትራኒያን ባህር ዳርቻ ካለው ጠባብ የጋዛ ሰርጥ ክፍል በሙሉ ለቆ ሳይወጣ በሁለተኛው የእርቅ ሂደት ነጻ ሊወጡ የታቀዱ ተጨማሪ ታጋቾችን እንደማይለቅ ሐማስ አስታውቋል። የመጀመሪያው የእርቅ ሂደት በፊታችን መጋቢት መጀመሪያ ላይ ካበቃ በኋላ ጦርነቱን እንዲቀጥሉ ኔታንያሁ ከቀኝ ዘመም አጋሮቻቸው ጫናው አይሎባቸዋል። ይሁን እንጂ በጉዳዩ ላይ ትራምፕ ያላቸው አቋም እስካሁን ግልጽ አይደለም። ምንም እንኳን ትራምፕ የእስራኤል ጠንካራ ደጋፊ ቢሆኑም በምርጫ ቅስቀሳቸው ወቅት በመካከለኛው ምስራቅ ያሉትን ጦርነቶች ለማስቆምና የተኩስ አቁም ስምምነቱን ለማደራደር ቃል መግባታቸው የሚታወስ ነው። በመጨረሻም ትራምፕ በካናዳ፣ ሜክሲኮና በቻይና ላይ ታሪፍ ጣሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ቅዳሜ ከካናዳና ከሜክሲኮ በሚገቡ ምርቶች ላይ የ25% ታሪፍ የጣሉ ሲሆን ከቻይና ወደ ሀገር በሚገቡ ምርቶች ላይ ደግሞ ቀድሞ ከነበረው 10% ተጨማሪ ታሪፍ እንደሚጥሉ ዋይት ሀውስ ገልጿል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት አርብ ዕለት በሰጡት መግለጫ ካናዳና ሜክሲኮ ከዚህ በፊት ታይቶ በማይታወቅ መልኩ የአሜሪካ ዜጎችን እየገደለ ያለውን ፈንተኒል የተሰኘ ሀሺሽ ስርጭትና የህገ ወጥ ስደተኞችን ወረራ ፈቅደዋል በማለት ተናግረዋል። ሌቪት ከእርምጃዎች ውስጥ በልዩነት የሚታይ ነገር ይኖር እንደሆነ አላስታወቁም። ይሁን እንጂ ቃል አቀባዩዋ እነዚህ በፕሬዝዳንቱ እንደሚደረጉ የተገቡና የተፈጸሙ ቃል ኪዳኖች ናቸው ሲሉም ተናግረዋል። ስለ ጉዳዩ አርብ ዕለት በጋዜጠኞች የተጠየቁት ፕሬዝዳንት ዶናልድ ትራምፕ ውሳኔውን ለመቀልበስ ሶስቱ ሀገራት ማድረግ የሚችሉት ምንም ነገር እንደሌለ በመግለጽ ታሪፉ የመደራደሪያ መሳሪያም አይደለም ብለዋል። በጉዳዩ ላይ ተሰናባቹ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ሀገራቸው ምላሽ እንደምትሰጥ ገልጸዋል። በአንጻሩ ሜክሲኮ በጉዳዩ ላይ ዝምታን የመረጠች ሲሆን የሀገሪቱ የኢኮኖሚ ሚኒስቴር ሜክሲኮና ዩናይትድ ስቴትስ አጋሮች እንጂ ተፎካካሪዎች አይደሉም በማለት በማህበራዊ መገናኛ ብዙሀናቸው ላይ አስፍረዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እሁድ ጥር 25 2017 ዓመተ ምህረት
በድጋሚ ጤና አስጥልን እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
ለዕለቱ ካሰናዳናቸው ልዩ ልዩ ቅንብሮች ጋር ተመልሰናል።
ከአማርኛ መምህራኑ ከዶክተር ሮኒ ማየር እና ከዶክተር ጌቴ ገላዬ ጋር ያደረግነው ቃለ ምልልስ ነው ቀዳሚው።
አማርኛን እንደ ውጭ ቋንቋ ማስተማር፣
አንድ ወጥ ስርዓተ ትምህርት የተከተለ ትምህርት ለመስጠት የሚያግዙ ዘመናዊ የማስተማሪያ መጽሐፍት ዝግጅትን ጨምሮ ሌሎች እቅዶችም አሏቸው።
ሁሉንም ከወጋችን ታገኛላችሁ።
እንግዶቻችን ዶክተር ጌቴ ገላይና ዶክተር ሩኒ ማየር እንኳን በደህና መጣችሁ።
እንኳን ደህና ቆየን አሉላ፣ በጣም እናመሰግናለን።
ዝግጅታችሁን የመከታተል እድል አግኝቻለሁኝ። በጣም በርካታ ርዕሶች የተካተቱበት ሁለት ቀናት የዘለቀ አውደ ጥናት ነው። ከተለያዩ አገሮች የመጡ በዙምም ጭምር ከ20 በላይ ባለሙያዎች የተሳተፉበት ነው። አውደ ጥናታችሁን መሰረት አድርገን አማርኛን ከማስተማር ጋር የተያዙ ሌሎች ርዕሶችንም እናነሳለን። መንደርደሪያው ግን ዶክተር ጌቴ በዚህ ሰዓት ለሚከታተሉ አድማጮቻችን ሙያውን ረጅም ዘመን ያገለገሉበትን ሃምቡርግ የሚሰሩትን ስራ ጨምሮ በአጭሩ ይንገሩን እስኪ።
በጣም አመሰግናለሁ አሉላ። ጌቴ ገላይ እባላለሁ። በጀርመን ሀገር በሃምቡርግ ዩኒቨርሲቲ የእስያና አፍሪካ ጥናቶች ተቋም ውስጥ የአፍሪካና የኢትዮጵያ ጥናት ትምህርት ክፍል ውስጥ የአማርኛ ቋንቋና የአፍሪካ ስነ ቃል ወይም ፎክሎር ኮርስ ወይም ትምህርት መምህርና ተመራማሪ ነኝ።
መልካም፣ አመሰግናለሁ ዶክተር ጌቴ። በዚህ ሰዓት ይህን ውይይት የሚከታተሉ ስለምንነጋገረውም ርዕሰ ጉዳይ በቅርበት የመከታተል እድል እንዲሰጣቸው በማለት ነው። ለረጅም ዓመት ያገለገሉበት አልፎ አልፎም ቢሆን በእኛም ፕሮግራሞች ረጅም ጊዜ ውስጥ ብቅ ብቅ የማለት እድል ነበሮት እና ብዙ ተመልካቾች እንደሚያውቁት እረዳለሁ። ዶክተር ሮኒ ማየር የእርሶ የሙያ አጋር ከፓሪስ ተቀላቅለውናል። ዶክተር ሮኒ እስኪ እርሶም ሙያውን ጨምረው ራስዎን ያስተዋውቁልን።
ስሜ ሮኒ ማያ በፈረንሳይ አገር በኢናልኮ ዩኒቨርሲቲ የአማርኛ አስተማሪ ነኝ። ከ2017 ጀምሬ የዚህ ነኝ። ከዛ በፊት ደግሞ ለረጅም ጊዜ ኢትዮጵያ ቆይቼ ነበር። እዛ በአዲስ አበባ ዩኒቨርሲቲ በስነ ልሳን ክፍል ትምህርት አስተማሪም ነበር።
በአጭሩ ራሳችሁንና ሙያችሁን ስራዎቻችሁንም አስተዋወቃችሁልናል። ከምትሰሯቸው ስራዎች ጋር የተገናኙ ጥያቄዎችን ወደኋላ ላይ ማንሳታችን አይቀርም። ለአሁኑ ግን እስኪ ከአውደ ጥናቱ መሰረት እንነሳ። ለአራት ዓመታት ጥናትና ምርምር ስራዎች ሲሰሩበት የቆየ መሆኑን ተረድቻለሁ። ዶክተር ጌቴ እርሶን ነው የማስቀድመው። አማርኛን እንደ ውጭ ቋንቋ ማስተማር ይላል የአውደ ጥናታችሁ ርዕስ። መደበኛነትን ያማከለ የጋራ ስርዓተ ትምህርት የቋንቋ ችሎታ የምዘና ማዕቀፍ ዝግጅት ይላል። ይህ በሃምበርግ ባለፈው ወር የተሰናዳ አውደ ጥናት ምንድን ነው? በአውደ ጥናቱ ዳር ማድረስ የፈለጋችሁት ዶክተር ጌቴ?
በጣም ጥሩ ጥያቄ ነው አሉላ። ይህ በሃምበርግ ዩኒቨርሲቲ ለሁለት ቀናት የተዘጋጀው አውደ ጥናት በዋናነት ዘመናዊ የአማርኛ የማስተማሪያ መጽሐፍትን ከተለያዩ የስነ ልሳን የአማርኛ ቋንቋ መምህራንና የኮምፒውተር ባለሙያዎች ጋር በመመካከር እነዚህን ዘመናዊ የማስተማሪያ መጽሐፍት ዝግጅት፣ የስርዓተ ትምህርት ዝግጅት፣ የዘመናዊ የሰዋሰው መጽሐፍት ዝግጅት እንዲሁም የመዝገበ ቃላትና የአማርኛን ቋንቋ መደበኛነት የሚንከባከብ የሚጠብቅ የቋንቋውን ዘመናዊ የሰዋሰው የማስተማር ዘዴ የሚመረምር የሚያጠና የአማርኛ ቋንቋ አካዳሚም እንዲቋቋም ሰፊ ውይይት ያደረግንበት የሁለት ቀናት ዝግጅት አውደ ጥናት ዝግጅት ነበረ። በአውደ ጥናቱ ላይ በአውሮፓ ውስጥ ካሉ ብዙ የአማርኛ ቋንቋ መምህራን፣ በተለያዩ ዩኒቨርሲቲዎች የሚያስተምሩ የስራ ባልደረቦቻችን፣ ለመጀመሪያ ጊዜ በርካታ የአማርኛ ቋንቋ መምህራን፣ የስነ ልሳንና የኮምፒውተር ሳይንስ ባለሙያዎች የተገኙበት አውደ ጥናት ነበረ።
መልካም። እንግዲህ በወፍ በረር በዚህ አውደ ጥናት ዳር ማድረስ የፈለጋችኋቸውን አላማዎች አስጨብጠውናል። እንዴት ይሳካሉ? የትንስ ያህል በአውደ ጥናቱ ተሳክቶላችኋል? መልከት እናድርጋለን። ዶክተር ማየር፣ በዶክተር ጌቴ ገለጣ መሰረት በዋናነት ያስቀመጣችሁትን ለማሳካት የፈለጋችሁትን ትልም አሳክተናል ይላሉ። በሁለቱ ቀን ጉባኤ እነኚህን በርካታ ጉዳዮች በተለይ ደግሞ 20 በላይ ባለሙያዎች ናቸው እንደተከታተልኩት፣ ረጅም ጊዜ የወሰደና የተጠና ነው እና እርሱ ከዋነኞቹ አዘጋጆች አንዱ ነው ከዶክተር ጌቴ ጋራ ተሳክቶልናል ይላሉ።
በመሰረቱ አዎ፣ ለመጀመሪያ ጊዜ የተለያዩ ሀገር የአማርኛ መምህራን አንድ ላይ ተሰበስቦ ስለ አማርኛ ማስተማር ብፋት አወሩ። በየትኛው ቦታ የትኛው ችግር እንዳለ በደንብ ታይቶ ነበር እና አሁን የአውደ ጥናቱ ዓላማ የማስተማሪያ መጽሐፍ ለማዘጋጀት ብቻ ሳይሆን የአማርኛ መምህራን ማህበር ማቋቋም እና ለወደፊቱ የጋራ ስራ እንደምንሰራ መሰረት ለመጣል ነበርም እና ይሄ በደንብ ተሳካ ይመስለኛል።
እንግዲህ በርካታ ዓመታት የፈጀ ጥናትን ቢካሄድ የመጀመሪያው እርምጃ ነው እና የሚቀጥሉ ብዙ ስራዎች እንዳሉ መረዳት አያዳግትም። ዶክተር ማየር ከእርሶ ጋር ልቆይና እንደሚያውቁት በቴክኖሎጂው ረገድ የቋንቋ እድገት እንደማንኛውም ቴክኖሎጂ እንደሚቀይራቸው ነገሮች በጣም በተለየ ፍጥነት እየተለወጠ ያለበት ሁኔታ ነው የምናየው። አማርኛ ቋንቋን በዓለም አቀፍ ደረጃ ማስተማር እርሶ ራስዎ ቋንቋውን ተምረው ነው እያስተማሩ ያሉት? ተምረው አጥንተው በቋንቋ መምህርነቱ እያስተማሩ ነው ያሉት? ስለ ተማሪዎቹም ሊነግሩን ይችላሉ? ምን አይነት የተለዩ ሁኔታዎችን ይጠይቃል ዛሬ የአማርኛ ቋንቋን በዓለም አቀፍ ደረጃ እንደ ውጪ ቋንቋ ማስተማር? ከዚህ ቀደም ከነበሩት ሁኔታዎች የቱን ያህል ተለውጧል? የኤአይ ቴክኖሎጂ ከመጣ በኋላ በተለይ ቋንቋን የሚመለከቱ ብዙ ነገሮች በተለየ ፍጥነት እየተቀየሩ ነው የምናየውና ምንድን ነው እርስዎ የሚያዩት እንደ ባለሙያ?
እንደኔ ከሆነ ገና ነው ጀምርም አለ። ግን ለምሳሌ አሁን ሌላ የአውሮፓ ቋንቋ መማር ከፈልጉ በቀላሉ የተወሰነ አፕሊኬሽን በሞባይል ያገኛሉ፣ እንደ ዱሊንጎ፣ ባብል ምናምን ሌሎቹ አይነት ነገሮች። ስለ አማርኛ እንደዚህ አይነት ነገር አይገኝም በጭራሽ። እና በአሁኑ ደረጃ እኔ እስከማውቀው ድረስ ለትርጉም ስራ ጉግል ትንሽ መጠቀም ይቻላል፣ ግን የጉግል ትርጉም ራሱ ትንሽ አስቸጋሪ ነው። ስለዚህም ጅምር አለ፣ ጥሩ ነገር ይታያል፣ ግን ገና ነው። ለትምህርት ትንሽ ሊጠቀም ይችላል፣ ግን ገና ነው።
ገና ነው፣ ዳዴ እያለ ነው።
ከኛ ጊዜ ለየት የሚል ነገር ለዛ ነው ማለት አዲስ የማስተማሪያ መጽሐፍ ለማዘጋጀት እስካሁን ድረስ ያሉ የአማርኛ ማስተማሪያ መጽሐፍት የዱሮ ናቸው። የሰላሳ አርባ ምናምን ዓመታት በፊት የተዘጋጁ መጽሐፍ ናቸው። ትኩረታቸው ስዋሱ ላይ ነው ብዙ ጊዜ እና ንግግር ወይም በአማርኛ መጽሐፍ ብዙም አይማሩም ማለት። ተማሪ ደግሞ ይሄ ተምሮ ወደ ኢትዮጵያ ሲሄድ ለመግባባት በጣም ይቸግራል እና ስለዚህም ይሄ ነገር ትንሽ መቀየር አለበት። በአጀማመሩ ድዱሩ ዘዴ ያው በመጽሐፍ ይመጣል፣ ግን ከጎን ከጎን አሁን የኮምፒውተር የኤሌክትሮኒክስ የአርቲፊሻል ኢንቴሊጀንስ የገባ ነው በዛ ላይ የሚረዳው።
ዶክተር ጌቴ ወደ እርሶ ልመለስ ነው። ዶክተር ማየር ከጀመሩት እንቀጥላለን። አራቱን ዋና ዋና የቋንቋ ክህሎቶች መናገር፣ መስማት፣ መጻፍ፣ ማንበብን የመሰሉ በቴክኖሎጂ እንዲደገፍም እየፈለጋችሁ ነው። ከቴክኖሎጂ ባለሙያዎች ጋር አብራችሁ ሰርታችኋል፣ የጥናት ወረቀቶችም አቅርበዋል። ሶስት አራት ባለሙያዎች በዝግጅቱ እንድትሳተፉ ተረድቻለሁ። በስነ ስርዓቱ እንድትሳተፉ ወደፊትም ለማቀላጠፍ የሚችሉበት ሁኔታ ቀደም ብለው እንደገለጹልን ደግሞ ቋንቋውን ሌሎች ቋንቋዎች በሚሰጡበት ደረጃ ከፍ ለማድረግ ትልቁ ግባችሁ አድርጋችኋል። ምን ይታዩታል? አሁን ያለው ሁኔታ ምንድን ነው? በሚቀጥለው ምዕራፍ እንዲፈጠር የምትፈልጉትስ ምን ይሆን?
የአማርኛ ቋንቋ እንደሚታወቀው ለኢትዮጵያውያን የተለያዩ ማህበረሰቦች የጋራ የመግባቢያ ቋንቋ ሆኖ ለብዙ መቶ ዓመታት የቆየ ቋንቋ ነው። አውሮፓውያንም ከ1890ዎቹ ጀምረው በተለያዩ የአውሮፓ ዩኒቨርሲቲዎች ይህንን ቋንቋ ሲያስተምሩት፣ ሲማሩት እና ሲያጠኑት ቆይተዋል። በአሁኑ በ21ኛው መቶ ክፍለ ዘመን የአማርኛን ቋንቋ በሳይንስና በቴክኖሎጂ ወይም የሳይንስና የቴክኖሎጂ ቋንቋ ለማብቃት ዘመናዊ የትምህርት ቋንቋ የማስተማሪያ ቋንቋ ለማድረግ ለቋንቋው የቴክኖሎጂ ውጤቶችን የኮምፒውተር ሳይንስ የአርቲፊሻል ኢንቴሊጀንስ ውጤቶችን መተግበሪያዎችን ለማዘጋጀት እንደ ሌሎቹ የአውሮፓ ቋንቋዎች በባለሙያዎች የታገዙ ጥናቶችን ስናደርግ ቆይተናል። በአውሮፓ ውስጥ ለምሳሌ የአውሮፓ ህብረት 27ቱም አገራት በእንግሊዝኛ ቋንቋ ከኤ1 ጀምሮ ኤ1 ኤ2 ቢ1 ቢ2 ሲ1 ሲ2 በሚባሉ ስድስት ክፍሎች ማለት ነው ለጀማሪ ለመካከለኛ እና ለከፍተኛ ደረጃ በሚል በዘመናዊ የማስተማሪያ መጽሐፍት ዘመናዊ መዝገበ ቃላት አጠቃቀም ዘመናዊ ቴክኖሎጂን ጭምር የተለያዩ መተግበሪያዎችን ለተማሪዎች መልመጃዎችን የቤት ስራዎችን የንግግርና ውይይት ጽሁፎችን የባህልና የማህበረሰብ ጥናት የስነ ሙዚቃ ሌሎችንም ለተማሪዎች እጅግ ማራኪ ሳቢና መሳጭ የሆኑ የትምህርት አይነቶችን ለማስተማር በእነዚህ የቴክኖሎጂ ውጤቶች እየተጠቀሙ ያስተምራሉ። እኛም እንግዲህ አማርኛን ይህንን ለማብቃት ነው ጥረት ያደረግነው። በዚህ ውስጥ ግን የኮምፒውተር ሳይንስ ባለሙያዎች አንዱ ትልቁ ችግራቸው አማርኛ በርካታ ፊደላት ስላሉት በተለይ ሞክሼ ሆሄያት የሚባሉትን እነዚህን ጠንቅቆ የመጻፍ ፊደላትን ጠንቅቆ የመጻፍ የቃላቱን ትርጉም ስርወ ትርጉም በደንብ የማወቅ አንዳንዶቹ ከግዝም የመጡ ስለሆኑ እነዚህን ጥንቅቆ ለማወቅ መዝገበ ቃላትን መጠቀም እንዲችሉ ዘመናዊ የኤሌክትሮኒክስ ወይም ኦንላይን መዝገበ ቃላት እንዲጠቀሙ የሚያስችል ዘመናዊ ስርዓተ ትምህርት በመቅረጽ የማስተማሪያ መጽሐፍትን ማዘጋጀት ማሳተም ነው። እንደ ድል ሆኖ ከተሳታፊዎች መካከል በቬና ዩኒቨርሲቲ ኦስትሪያ ማለት ነው የአማርኛ ቋንቋ መምህርት የሆነችው የስራ ባልደረባችን ዶክተር ታማራ ፕንሽኔክ የኤ1 ወይም የመጀመሪያውን ደረጃ መጽሐፍ አዘጋጅታ ባለፉት ዓመታት በአውደ ጥናቱ ላይ አቅርባ ከተሳታፊዎቹ ከፍተኛ አድናቆትን ተችሯታል። እሷ አሁን ኤ2ን እያዘጋጀች ነው ያለችው። የስራ ባልደረባዬ ሮኒ እና እኔ ሌሎችም እያገዝናት ነው። ሌሎችም እንግዲህ በሚቀጥሉት 5 ዓመታት ሌሎችንም ዘመናዊ የማስተማሪያ መጽሐፍት በትብብር ለማዘጋጀት ነው ጥረት እያደረግን ያለ ነው።
ወደ ዶክተር ማየት ከመመለሴ በፊት ዶክተር ጌቴ ተከሳሽ ያደረጉት ነገር ግን ብዙ ጊዜ የሚያነጋግር አንድ ርዕሰ ጉዳይ አለ። አመቺ እንዲሆን ሲባል ሞክሼ ህወያትን ጨምሮ ሌሎች ቋንቋውን የተለዩ ጠባዮች የማስተካከል ምርጫ ብዙ ሲያወዛግብም ሲያነጋግርም ቆይቷል። የእርሶን ሀሳብ መስማት ፈልጌ ነው። ቋንቋውን መቀየር ሳይሆን ቴክኖሎጂውን አመቺ ማድረግ የሚለውን የሚደግፉ ይመስላል። ትርፍ ናቸው የሚለው ነገር ሰው የሙያው ሰው ስለሆኑ ምን ያህል እንዳከራከረ የሚረዱት ይመስለኛል። ምንድን ነው በዚህ ላይ ያለው አስተያየት?
እውነት ነው። አሁን ይህንን በተመለከተ የስራ ባልደረባችን ዶክተር ድሮን በላነጋ ከፓሪስ ኢናልኮ ዩኒቨርሲቲ እጅግ በጣም ግሩም የሆነ የጥናት ጽሁፍ አቅርባለች። ይኸው ምንድን ነው? የአማርኛ ፊደላትንና ቃላትን ጠንቅቆ መጻፍ፣ ሞክሼ ሆሄያትን ደግሞ ስርዓተ ጽህፈቱን ጠብቀው ተማሪዎች እንዲማሩ በመዝገበ ቃላት አጠቃቀም፣ በፊደላት አደራደር፣ በቃላት ትርጉም እንዲሁም ደግሞ በንባብና በጽህፈት ያለውን የአማርኛን ቋንቋ የፊደላት አጠቃቀም በተለይ ሞክሼ ሆሄያትን በጥንቃቄ መማር፣ ከታች ጀምሮ መማር እንደሚያስፈልግ እኛ በስፋት ተወያይተንበታል። ምክንያቱም አማርኛ ከግዕዝ የመጣ ቋንቋ ቢሆንም ብዙ የኩሽ ቋንቋዎች የሰዋሰውና የመድበለ ቃላት በውስጡ ገብተዋል። ስለዚህ ለምሳሌ ሰላም የሚለው ቃል የግዕዝ ቃል ነው። የሴም ቋንቋዎች ዕብራይስጥኛ፣ አረብኛ፣ የኢትዮጵያ ሌሎችም ቋንቋዎች በሙሉ ሰላም ነው የሚሉት። ሰላም የግዕዝ ስለሆነ በእሳቱ ሰ ነው የሚጻፈው። ንጉስ የሚለው ቃል ደግሞ ነግሰ ከሚለው የግዕዝ ግስ የተገኘ ስለሆነ በንጉሱ ሰ ነው የሚጻፈው። ስለዚህ የፊደላቱን ትርጉም የቃላቱን ስርወ ግስ አመጣጣቸውን ጠንቅቆ ማወቅ ያስፈልጋል። ለምሳሌ ኃይሉ የሚባል ሰው ኃይል የሚለውን ቃል ወይም ኃይሉ የሚለውን በብዙሃን ውሃ ወይም በኃይል ውሃ ካልጻፈው ትርጉሙ አልገባውም ማለት ነው። ምክንያቱም ኃይለኛ፣ ጠንካራ፣ ጎበዝ፣ ጀግና፣ ስልጣን ያለው ኃይል ያለው ማለት ነውና በሀሌታ ውሃ ወይም በሐመር ውሃ መጻፍ አይችልም። ለዚህ ፊደላትን ጠንቅቆ ማወቅ ትርጉማቸውንም ጠንቅቆ ማወቅ ያስፈልጋል። አውሮፓውያን ጠንቅቀው ነው የሚማሩት፣ ይህንን ያውቃሉና። ኢትዮጵያ ውስጥ ግን ያለው ችግር በሀገራችን በተለይ በአሁኑ ጊዜ ባለው የማህበራዊ ሚዲያ አጠቃቀም የጋዜጦች፣ የማስታወቂያዎች፣ ሌሎችም ጽሁፎች ላይ ጠንቅቆ የመጻፍ ችግር እንዳለ እናያለን። ምክንያቱም ኢትዮጵያ ውስጥ ከታች ጀምሮ ከአንደኛ ደረጃ ጀምሮ የአማርኛን ሰዋሰው በጥንቃቄ ማስተማር ተማሪዎች የመዝገበ ቃላትን አጠቃቀም በጥንቃቄ እንዲያውቁ እንዲሁም ደግሞ የንግግርና የንባብ መጽሐፍትን ማወቅ የቋንቋ አካዳሚ ስለሌለ የነዚህን ፊደላት አገልግሎትና በየትኛው ቃል ውስጥ የትኛው ፊደል እንደሚጻፍ ጠንቅቀው ከታች ጀምረው ስለማይማሩ በአሁኑ ጊዜ ያለው ዘፈቀድ አጠቃቀም ችግር ሲፈጠር ይታያል። ስለዚህ ይህንንም ለማስወገድ በኮምፒውተር ሳይንስ ባለሙያዎች የታገዙ ፊደላትን ጠንቅቆ የመጻፍ በተለይም ደግሞ የፊደላትን ግድፈት የሚያርሙ መተግበሪያዎች እንዲያዘጋጁልን ባለሙያዎችን አማክረን ሀሳቡን አቅርበንላቸዋል። በደስታ ተቀብለውታል።
ግሩም ነው። የቴክኖሎጂውንም እገዛ ጨምሮ እንመለከታለን። ወደ ዶክተር ማየር ልመለስ። ዶክተር ማየር ቀደም ብሎ የባለሙያዎች ማህበርን ማቋቋም ከግባቸው አንዱ መሆኑን ጠቀስ አድርገዋል። ዶክተር ጌቴ የጠቀስ ያደረጉት ሌላ ጉዳይ ደግሞ የቋንቋ አካዳሚ ከሶስቱ ትልልቁ ትልሞቻችሁ ሁለቱ እነኚህ ናቸው። አንደኛ እነኚህ እንዴት ነው ሊሳኩ የሚችሉት? ቢኖሩ ምናልባትም ከሌሎች የአውሮፓ ቋንቋዎች የትምህርት አሰጣጥ ጋር ያዛምዱልን ይችላሉ? የቱን ያህልስ ተጨባጭ ለውጥ ያመጣሉ?
ከቋንቋ አካዳሚ ለጀመር፣ የቋንቋ አካዳሚ በመሰረቱ በአዲስ አበባ ያሉ መምህራን ጉዳይ ነው። ማለት ለዛ አንድ መምህር መታ ነበር ከአዲስ አበባ እና አማርኛ መደበኝነት እንዴት መቀየር እንደሚችል መዝገበ ቃላት እንዴት እንደሚዘጋጅ ወረቀት አቀረበች። እሱም ገና ነው በመሰረቱ የአካዳሚ ማለት ነው። የኛ ዋና ጉዳይ ሳይሆን የአማርኛ መምህራን ወይም የአማርኛ ተነጋሪዎች በኢትዮጵያ ላሉ ቢቋቋም ጥሩ ነው። በፊደል ልመለስ፣ እዚህ አማርኛ ስናስተማር ከፊደል ጋር የተለያዩ ችግር ማለት ለአዲስ ቋንቋ ሲማር በአንድ ጊዜ አንድ ቃል በሐመራ ሲጽፍ ከሳምንት በኋላ ደግሞ ያ ተመሳሳይ ቃል በሀለተ ሀጽጽፍ ወይም ንጉስ የሳትስ እንደዚህ ምናምን ሲቀየር እዚህ አይነት ቃላት ለመማር አስቸጋሪ ነው። ለተማሪ የበለጠ ጊዜ ይፈጃል። ስለዚህም ወጥ የሆነ ነገር ቢወጣም በዛ ጥሩ ነበር። መደበኝነት ያለው ማለት ነው። ወጥ የሆነ ነገር መኖር አለበት። የአማርኛ ቋንቋ መምህራን ማህበር ለዛ ነው። ለምሳሌ የምዝና መስፈርቶች ስንሰራ በፊደል ላይ ምን አይነት ትኩረት እንሰጣለን? ፊደል እንተዋለን ወደ መግባባት ብቻ እንሄዳለን? ቤስ ፊደል ይገባል እና ፊደል ከገባ ምን አይነት ፊደል ነው? ምን አይነት አጻጻፍ ነው? ይሄ ትንሽ መሰረታዊ ጥያቄዎች ናቸው። ገና መልስ የለም ለዚህ አይነት ጥያቄዎች።
ዋናው መጠየቁ ላይ ይመስለኛል ጀምራችሁታል። የሚቀጥሉትን ሂደቶችም ለመከታተል እንሞክራለን። አንድ ወጥ የሆነ መሆን አለበት ለማስተማርም ትክክለኛው መንገድ ለመከተልም ይቀላል ብለዋል። ምናልባት ከዚህ ጋር መዛመድ የሚችል አንድ ሌላ ርዕሰ ጉዳይ ዶክተር ጌቴ የመዝገበ ቃላት ነው። መዛግብተ ቃላትን በተመለከተ በተለይ በኤሌክትሮኒክ መልኩ የሚዘጋጅ አውደ ጥናቱ ላይ ቀርቧል። እስኪ ንገሩን፣ ሰዎች በቀላሉ ሊያገኙ እንዲችሉ በተለይ የቋንቋ ዋና ተናጋሪዎች ላልሆኑ ወይም ለውጭ ተናጋሪዎች ትምህርቱን ቀላል ለማድረግ የመዛግብተ ቃላት ፋይዳው የጎላ መሆኑ ይታመናልና ምን ይመስላል? የቀረቡትስ ከዚህ ቀደም ከነበሩት ጋር እንዴት ይነጻጸራሉ?
በጣም ጥሩ ጥያቄ ነው አሉላ። ቋንቋ ለመማር ሶስት መሰረታዊ መጽሐፍት ያስፈልጋል። አንደኛው የሰዋሰው ትምህርት ነው። ሁለተኛው የንግግርና የጽህፈት ትምህርት ነው፣ መልመጃዎችን ጨምሮ ማለት ነው። ሶስተኛው ደግሞ ቋንቋውን ለመማር የመዝገበ ቃላት አጠቃቀም። እንዳለመታደል ሆኖ ኢትዮጵያ ውስጥ ከአንደኛ ደረጃ ጀምሮ ለተማሪዎች በተለይ ለአማርኛ ቋንቋ የተዘጋጁ ደረጃቸውን የጠበቁ ልዩ ልዩ መዛግብተ ቃላት አናገኝ። በአንደኛ ደረጃ፣ በሁለተኛ ደረጃ፣ በከፍተኛ ደረጃ፣ በዩኒቨርሲቲ ደረጃ ተብለው እነዚህ የአማርኛ መዝገበ ቃላት በባለሙያዎች መዘጋጀት አለባቸው። እነዛን መዝገበ ቃላት ተማሪዎቹ በየደረጃው ይጠቀሙባቸዋል፣ ይማሩባቸዋል ማለት ነው። ስለዚህ መዝገበ ቃላት ጠንቅቆ ለመጻፍ የቃሉን ትርጉም፣ የቃሉን አመጣጥ እና ዘርፈ ብዙ አጠቃቀም ተማሪዎች በአውዱ ወይም በፍቺው አማካኝነት ወይም መሰረት ያጠኑታል፣ ይማሩታል፣ ተግባራዊ ያረጉታል ማለት። ስለዚህ አሁን በእኛ ጉባኤ ላይ ከአዲስ አበባ ዩኒቨርሲቲ እዚህ መጥታ ንግግር ያደረገችልን ዶክተር ታፈራው ኃይሉ ለሚቀጥሉት ሶስት ዓመታት የሚቆይ የአማርኛ ቋንቋ የኤሌክትሮኒክስ መዝገበ ቃላት እያዘጋጁ ነው። የዛ ፕሮጀክት ኃላፊ ናት እና ያ መዝገበ ቃላት ተጠናቆ ለተጠቃሚዎች በሚቀርብበት ጊዜ ማንኛውም ኮምፒውተር ወይም ስልክ ወይም ሌላ የቴክኖሎጂ ውጤት ተጠቃሚ የሆነ ሰው ይህንን መዝገበ ቃላት የመጠቀም እድሉ ይኖረዋል ማለት ነው። ስለዚህ መዝገበ ቃላት ለቋንቋ ተማሪዎች እንደ ደረጃቸው እጅግ በጣም አስፈላጊ ነው። እኔ ራሴ በየቀኑ መዝገበ ቃላት እንጠቀማለን። ትርጉም፣ የቋንቋውን አገባብ፣ የቋንቋውን ስርዓተ ጽፈት፣ የቋንቋውን ታሪካዊ አመጣጥ ለማጥናት መዝገበ ቃላት እጅግ ትልቅ አስተዋጽኦ ያበረክታል። ኢትዮጵያውያንም መዝገበ ቃላት እንዲጠቀሙ እኔ አጠንክሬ ለመምከር እፈልጋለሁ። ምክንያቱም አንድ ሰው ስህተት መስራቱን ወይም በዘፈቀደ መጠቀሙን ያቆማል ማለት ነው። መዝገበ ቃላት ስርዓት ያለው ማለት ነው። ቋንቋም ራሱ ሂሳብ ማለት ነው። ስርዓት ያለው መግባቢያ ማለት ነው። ሰዋሰው ራሱ የግዕዙ ቃል ሰዋሰው ሶስት ዋና ዋና ትርጉሞች አሉት። አንደኛ ሰዋሰው ማለት መሰላል፣ መውጫ፣ መውረጃ ማለት ነው። ሁለተኛ ሰዋሰው ማለት መስታወት ማለት ነው። ፊትን፣ መልክን፣ አለባበስን አጥርቶ የሚያሳይ። ሶስተኛው ደግሞ መሄጃ፣ መምጫ፣ መሸጋገሪያ ድልድይ ማለት ነው። እነዚህን ሶስቱን ስርዓቶች የሚያውቅ የቋንቋ ተማሪ ወይም አጥኚ የሰዋሰውን ህግጋት ጠንቅቆ ያውቃል። የቃላትን አጠቃቀም ጠንቅቆ ያውቃል። የአረፍተ ነገር አወቃቀርን፣ የስርዓተ ጽህፈትንም ጠንቅቆ ያውቃል ማለት ነው። ስለዚህ ዘመናዊ የቋንቋ ማስተማሪያ መጽሐፍት ውስጥ የሰዋሰው መጽሐፍት፣ የንግግር መጽሐፍትና የመዝገበ ቃላት መጽሐፍት እንዲዘጋጁ እቅድ አድርገናል። ምክንያቱም ሌሎቹ ቋንቋዎች፣ የአውሮፓ ቋንቋዎች እነዚህ የተሟሉ መጽሐፍት ተዘጋጅተው ታትመው ለተማሪዎች ቀርበውላቸዋል።
ከአማርኛ መምህራኑ ከጀርመናዊው ዶክተር ሮኒ ማየር እና ከትውልድ ኢትዮጵያ ጀርመናዊው ከዶክተር ጌቴ ገላይ ጋር የነበረን ቆይታ ዘለግ ያለ ነው።
ቀሪውን ጨምረን በድረገጻችንና በማኅበራዊ ገጾቻችን ላይ እናኖራለን።
ከሌላው የሙያ አጋራቸው ከዶክተር አንድሪያስ ቬተር ጋር ያደረግነውን አጠር ያለ ቃለ ምልልስ ደግሞ ቆየት ብለን እናሰማችኋለን። አሉላ፣ በቀደመው የራዲዮ መጽሔት በቀረቡ ዝግጅቶቻችን ዙሪያ የአድማጮች አስተያየት ደርሰውናል።
ልክ ነው ቆንጅት። በቅርቡ ከዚህ ዓለም በሞት የተለየውን የዘፈን ግጥሞቹን ደራሲና አቀናባሪ ያየህር አዳል አምሮን የአራት አስርታት የሙዚቃ ሕይወት ጉዞ ሕይወትና ሥራውን የዘከርንበትን ዝግጅት የተከታተሉ አድማጮች ለያየህር አድ ሥራዎች ያላቸውን አክብሮት የገለጹባቸው አስተያየቶች ያደረሱን ሙሉ ዓለምና መስፍን የተባሉ የፕሮግራማችን ተከታታዮች ናቸው።
በዕለቱ በቀረበ ሌላ ዝግጅት ላይም በተመሳሳይ የደረሰን አስተያየት አለ።
ልክ ነው ቆንጅት። የነቃ አስተያየትና ሐሳብ በማቅረብ የሚታወቁት አቶ ኪዳኔ አለማየሁ የተባሉ የዘወትር ፕሮግራማችን ተከታታይ ልባቸው የገባ የወደዱትን ዝግጅት ሲያገኙ እንደሚያደርጉት ብዙዎች በአገራዊና በማኅበራዊ ርዕሶች ላይ ሐሳብ የሚለዋወጡበት የኢሜይል ዝርዝር አለ። እዛ ላይ ይሄን ፕሮግራም ካጋሩ በኋላ ተከታትለን ያሉ ዶክተር ወንዱ አለማየሁ ስለሚሰሩት ስራ ያላቸውን አክብሮት፣ ዶክተር ወንዱ ደግሞ ባለፈው እንዳጫወቱን ከጂሚ ካርተር ጋር ተገናኙበት አክብሮታቸውን የመግለጽ እድል ያገኙበትን በዛች ምጥን ዝግጅት የሰማቸውን ይልቁንም ደግሞ ያሳሰባቸውን የአይን ህመም ሊረዳ ሊታከም የሚችል ነገር ግን ብዙ ሰዎች የአይን ብርሃናቸውን እስከ ማጣት የሚደርሱበት ሁኔታ አስመልክቶ ያቀረቧቸውን አስተያየቶች እንደወደዷቸው ገልጸውልኛል። እና አጋጣሚ ተጠቅመን ቆንጅት ከዚህ በፊትም አድርገናል፣ አድማጮችን ማሳሰብ ሊኖርብን ነው። እንግዲህ እነኚህ ከደረሱን ጥቂት አስተያየቶች ውስጥ ናቸው።
መልካም አሉላ። ያየህር አድ አላምረው በብዙዎች በሚታወቅበት የቁልምጫ ስሙ በያዩ ህልፈት ዙሪያ ባዘጋጀው ቅንብር አስተያየት የሰጡንን እናመሰግናለን። እንዲሁም ትራኮማን ስለሚዋጉት ስለ ዶክተር ወንዱ አለማየሁ ያደረሱንን አድማጮቻችንን በሙሉ በጣም እናመሰግናለን።
ቆንጅት፣ በግል የሚያደርሱንን ጨምሮ ለሌሎች አድማጮቻችን የዝግጅት ክፍላችንን መልእክት መላላኪያ አድራሻ ብናስታውስ ምን ይመስልሻል?
ጥሩ ሀሳብ ነው አሉላ። የኢሜይል አድራሻችን horn@voanews.com ነው።
የዋትሳፕ ቁጥራችን 202-826-3667 202-826-3667 ነው።
በእነዚህ በሰጠናችሁ የስልክ ቁጥርና የኢሜይል አድራሻ በቀጥታ ብትልኩልን ለማስተናገድ ያመቸናል። ለራዲዮ መጽሔት ማለት እንዳትዘነጉ ታዲያ።
በተጨማሪም የፌስቡክ ገጻችንን መጠቀም ትችላላችሁ።
አድማጮች፣ የዕለተ እሁድ የራዲዮ መጽሔትን ነው እያደመጣችሁ ያላችሁት። በዚሁ ከአይን ሐኪሙ ከዶክተር ወንዱ አለማየሁ ጋር ወዳደረግነውና በቀደመው ዝግጅታችን አጠር አድርገን አሰምተን ለዛሬ በእንጥልጥል ወዳሰድር ነው ቃለ ምልልስ እንውሰዳችሁ።
የእንግዳችንን ማንነት ለማስታወስ ለረዥም ዓመታት በአይን ሐኪምነት ያገለገሉ ባለሙያ ናቸው።
በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ባቋቋሙት ማዕከል አማካይነት
ጂሚ ካርተር ኢትዮጵያን ጨምሮ በተለያዩ አገሮች ካበረከቷቸው ላቅ ያለ ግምት የሚሰጣቸው ስራዎቻቸው አንዱ የሆነውን
በሕክምና ካልተረዳም ለአይነ ስውርነት እስከ መዳረግ የሚደርሰውን የአይን ማዝ ወይም ትራኮማ በሽታን ለመዋጋት ለበርካታ አስርታት በተሰራው ስራም ተሳትፈዋል እንግዳችን።
ካርተርን አግኝተው ለመልካም ስራቸው ምስጋና ለማቅረብ ጭምር እድል ያገኙ ናቸው እንግዳችን ዶክተር ወንዱ አለማየሁ።
ባለፈው እልባት ካደረግንበት ነው አሁን የምንደረደረው። አሉላ፣ የአይን ማዝበሽታ ሊድን ሲችል የአይን ብርሃንን እስከ ማጣት የመዳረጉ ነጥብ አስመልክቶ ዶክተር ወንዱ ያነሷቸውን መርሆች በማስታወስ ባነሳኸው ጥያቄ ነው የምንጀምረው።
በእርግጥ አጽንኦት ሰጥቶ ሊነገር የሚገባውን ነገር ነው ያነሱት ዶክተር ወንዱ። የድህነትም የመቆርቆዝም ምልክት ተደርጎ መታየት አለበት። ብዙ አደናቃፊ ሁኔታዎች ያሉበት ጊዜ ነው ያለ ነው። ሌሎች ተደራራቢ ችግሮች አሉ። የተዘነጋም እንዳይሆን ከእናንተ ከባለሙያዎች ውጪ ሌሎቻችን እንደው ሌላ ቅድሚያ የምንሰጣቸው ሁኔታዎች የበዛበት ጊዜም ይመስላል። ቅድም ያሏቸውን አራት መርሆች የተከተለ ስራ መስራት አጽንኦት ሊሰጠው ይገባል። እንደው በቀጥታ ወደ እርስዎ ሙያ ብንመለስ ዶክተር ወንዱ፣ የድህረ ምረቃ ተማሪ በነበሩበት ወደ ጥናት የሄዱበትን አጋጣሚ ወደዚህ ስራም ገፋ አድርገው የዘለቁበትን ጠቆም አድርገዋል። ቀን በፊት ወደ ሕክምና ሲገቡ ከሕክምናም የአይን ሕክምናን ሲመርጡ ምን አይነት ነገሮች እንደው ምክንያት ሆነዎት?
እንግዲህ ገና ተመርቀን ስንወጣ ሜዲካል ዲሬክተር ነው የምንሆን። እሱን ስራ ካከናወን በኋላ እሱን ስራ እየሰራው ሀረር መጀመሪያ ሰራው፣ ከዛ በኋላ ደግሞ ወደ አዳማ ተዛውሬ ናዝሬት እዛ ሰራው። እዛ በምንሰራበት ጊዜ ብዙ የሚያጋጥመን ችግር በተለይም ከአይን ጤና ጋር የተያያዘ ነው እና ድሉ ሲገኝ እና የድህረ ምረቃው ትምህርት ሲጀመር ቀጥታ እንግዲህ ከገቡት ሶስት የመጀመሪያ ሰልጣኞች እኔ አንደኛው ማሟላት ያለበት አንድ የድህረ ምረቃ ተማሪ ሁለት ትልልቅ እንደው በአቅሙ ጥናቶች ማድረግ ያስፈልገዋል እና ያ ጥናት ደግሞ ለእኔ በእውነት የዚህን የአይን ማዝ ችግር ቀጥታ ለማየት አጋጣሚ የሆነ እና ከዛ በኋላ ድህረ ምረቃ ትምህርቱን ማልቆ ተጨማሪ ትምህርት በሚደረግበት ጊዜ የገባሁት የህብረተሰብ ጤናን የአይን ጤናን በተመለከተ ነው ስልጠና ያደረኩትና በዛው እንግዲህ ምርምር የማድረጉን ይህንን የበሽታ የማጥፋቱን መላከል ነገር በጣም አጥብቄ ይዤዋለሁ።
ዶክተር ወንዱ እንግዲህ ረጅም ጊዜ ብዙ አመታት የአይን ህክምና ሙያ ላይ ተሰማርተው የኖሩ ኖት፣ እንደው አንዲት ሴትና ህፃን ልጇ ከዚህ በሽታ ሲገላገሉ በእርሶ ህክምና ምን አይነት ስሜት ይሰማቸዋል? ቀደም ሲልም ጠቅሰውት ነበርና ቢያጋሩን።
እኔ ምንም እኮ እንደው ፈገግታው ከልብ የመነጨ ፈገግታ ነው የምታየው። ይህንን የአይን ማዝ ችግር እንደው እርዳታን ለማግኘት አንድ ጆል ኤገርተን የሚባል ፊልም አክተር ላቪንግ የሚል ፊልም አይታችሁ እንደሆነ ማለት ነው። እሱን የሰራ ኦስትሬሊያዊ ነው እና መጥቶ ፍሬድ ሆሎስ ፋውንዴሽን የሚባል አርቲ ገድን እና እንደዚህ ችግር ያለባቸውን እናት ብዬ ናቸው። ከዛ በማግስቱ መርምረን ኦፕራሲዮን ከተደረጉ በኋላ መጡና ስናያቸው የነበራቸው ደስታ ምርቃቱ እኮ እንደ ጎርፍ ነው የሚዘንበው እና እጁን የያዙትና መድረቁ ልጆች ስጥ አርቲስት ምናሉና እንደ ልማዳችን እንክፍ እንክፍ አሉበት እጁ ላይ። እንዴት ነው እንዴት ከፋችሁኝ እኳል
ምርቃቱ እሱ መሆኑን አላም
እና ይህም ልጅ ይሄ በእውነት እንደ በቃላት ለመግለጽ የሚያስቸግር እኮ ነው። 10-15 ደቂቃ ሊፈጅ ቀጥሎ ሕክምና ነው። አሁን አይናችሞች በጣም እጥረት ስለነበረ ስንጀምር ሌሎችን የጤና ባለሙያዎች እያሰለጠን ይህን ስራ እንዲሰሩ እሱን ደግሞ ጥናት አድርገን እንግዲህ አይናችን ቢሰራው እና እነዚህ የሰለጠኑ የአይን ሕክምና ዘርፍ የሌሉ የጤና ባለሙያዎች ቢሰሩት እንዴት ነው ውጤቱ የሚለውን አይተን ብዙ አሰልጥነው አሁን ሺ በላይ አሉ እንደዚህ ያለ ስራ የሚሰሩ እና ቶሎ ብሎ ይህንን ችግር ያለባቸውን ሰዎች አግኝተው ይህን ቀዶ ሕክምና በማድረግ ወደ የአይን ብሌን ጠባሳ ችግር ሄዶ አይነ ስውርነት ከመከሰቱ በፊት አገልግሎትን የመስጠት ነገር እየተያያዘ ነው ያለ ነው። በጣም በጣም ብዙ እንደዚህ ያለ አገልግሎት እየተሰራ ያለ የአይን ብሌን ጠባሳ ከመጣም በኋላ በእኔ በኩል ተስፋ መቁረጥ የለብንም ብላለሁ። ኢትዮጵያ ውስጥ እንግዲህ የአይን ባንክ አቋቁመን በጣም ከፍተኛ ስራ እየተሰራ ነው። ከ3000 በላይ የአይን ብሌን ጠባሳ ያላቸው ሰዎች ንቅለ ተከላ ተደርጎላቸው ካለማየት ወደ ማየት የተለወጡበት ሁኔታ ስላለ እኔ በሱም ተስፋ መቁረጥ የለብንም እላለሁ። እንግሊዝኛው ኢሪቨርስብል ብላይንድነስ የሚሉትን ነገር አረተውም። እነዚህ ሴቶች ወይም እናቶች በአብዛኛው እድሜያቸው እኮ 40 ውስጥ ያሉ ናቸው። እኛ እንግዲህ የከፋ የአይን ማዝ ችግር ስላለብን ደግሞ እንደውም ህፃናት ላይ እንኳን ለአይን ጦርነት የሚደረገውን ችግር እናያለን። እኛና ደቡብ ሱዳን እንዲህ ያለ ችግር እናያለን። ይሄ ግጭቱን የሚያሳይ ነው እና ትግላችን ተጠናክሮ መቀጠል አለበት፣ ተስፋ መቁረጥ የለብን ነው የምለው እና በእውነት የምታገኘው ደስታ እርካታ ግን በቃላት ለመግለጽ የሚያስቸግር ነው።
የአይን ብርሃንን ያህል መስጠት የሚፈጥረውንም ደስታ በሙማን ላይ የሚያሳድረውንም እናንተም ላይ የሚጋባው በእነሱ ፈገግታ የገለጹት መልካም ስሜት ትልቅ ይመስለኛል። ዶክተር ወንዱ እንደው አንዳንድ ጊዜ እንዲህ ብዙ ህሙማን በሚረዱበት ሁኔታ ውስጥ የየዕለት ፈተናዎች ባሉበት ጊዜ ውስጥ አንዳንድ ታሪኮች ናቸው እንደው ለየት ብለው የሚወጡት እንደው በተለይ የሚያስታውሱት የአንዲት ታዳጊ ልጅ፣ የአንዲት ወጣት እናት፣ የአንዲት አረጋዊት መጀመሪያ ሲያገኟቸው ያዩት ከህክምናው በኋላ የተመለከቱት እንደው ከሌሎቹ ጎላ ብሎ የሚታዩት ሊያጋሩን የሚችሉት ታሪክ ካለ? የሰዎች ታሪክ መቼም ይማርካል።
ይሄ አሁን በተለይ ቅድም ባነሳሁት በዚህ የአይን ባንክ አገልግሎት የተጠቀሙ ወጣቶች አሁን ማህበር ሁሉ አቋቁመዋል እና አግኝቻቸው አንዷ አይኗ የብርሃን ከተመለሰ በኋላ ሐኪም ሆናለች። የማህበሩ ጸሐፊ ትምህርት ቤት ገብተው ዩኒቨርሲቲ ተመርቀው በሂሳብ ስራ ሰራለሁ ምናልባት አጋጣሚ ከተገኘ እነሱን እንድታነጋግሯቸው እንደሱ ይለኛል። እኔ እናንተንም ጭምር ነው እንግዲህ መገናኛ ብዙሃን ባለሙያዎች እንዲህ ያለው ስራ ላይ አስተዋጽኦ ስታደርጉ በእውነት ከፍተኛ እርካታ የሚሰጥ ነው። አንድ ሰው ሞተ በኋላ ብሌን ቢለቅስ ለምሳሌ አይኑን ብሌን ቢለቅስ ሶስት ጊዜ አይበታል ይላል ኢትዮጵያ አይን ባንክ። አንድ ጊዜ እሱ አይቶበታል፣ እሱ በህይወት ያለ ተጠቅሞበታል። ከዛ ደግሞ እያንዳንዱ አይን ደግሞ ለሁለት ሰዎች ተተክቶ ድካም ይሰጣል እና ትልቅ እርካታ ነው በእውነት። ሰው ሊብሬን ወይም መከላከል የሚችል ምክንያት አይነ ስውር መሆን መታገል ያስፈልገን። ነገር ግን ሰው ማዳን በማንችለው ምክንያት አይነ ስውር ከሆነ ህይወቱ የተሟላ ሆኖ ለሀገርም ለራሱም የሚጠቅም ቢሆን ደግሞ መመቻቸት ተገቢ ነው። ግን እኛ አሁን ባለን የኢኮኖሚ አቅም ያንን ለማድረግ ሊያስቸግረን ይችላል። ስለዚህ መከላከሉ፣ ማዳኑ፣ ማሳወቁ ላይ ከፍተኛ ጥረት ማድረግ ይገባል። በዚህ ዘመን ከሰው ወደ ሰው የሚጋባ ልንከላከል የሚቻል በሽታ ስቃይና መከራ ማየት የለብንም ብያ።
እንግዲህ የዚያ ስሜት ተጋሪዎች መሆን እንፈልጋለን። በዛው ስሜት ነው ዛሬም እርሶ ጋር የምንጫወተው። የአይን ጉዳይ ፋታ የሚሰጥም አይደለም። እንዲህ ደግሞ በቀላሉ የሚረዳና የአይን ብርሃንን ማዳን የሚቻልበት ላይ ሁሉም በየሙያው የበኩሉን ማበርከት እንዳለበት እናምናለን። በሌላም ጊዜ መልሰን እንደምናገኘው ተስፋ አረጋለሁ።
እጅጉን አድርገን እናመሰግናለን ዶክተር ወንዱ አለማየሁ።
እኔ በጣም በጣም የማመሰግነው ነገረ ኮሚቴ ጠላ በጣም በጣም የማመሰግነው ይሄ እናንተ ድጋፍ ወሳኝ ነው በእውነት ህብረተሰቡን በማሳወቅ እና የመንግስትን ድርጅት ቢሆን የድጋፍ ድርጅቶች ይህንን ትኩረት ሰጥተውት እዚህ ከባድ ችግር እንድንላቀቅ ድጋፋችሁ እንደማይለየን ተስፋ አደርጋለሁ።
ክቡራትና ክቡራን አድማጮቻችን የዕለተ እሁድ ምሽት ዝግጅታችን አሁንም ይቀጥላል። ቀደም ብለን በመግቢያችን ጠቆም እንዳደረግ ነው ሶስተኛው የአማርኛ ቋንቋ መምህር እንግዳችን
የበርሊን ነዋሪ ጀርመናዊው ዶክተር አንድሪያስ ቬተር ናቸው።
ዶክተር አንድሪያስ ቬተር ከእርሶ ቀደም ብዬ ሁለት የሙያ አጋሮችን አነጋግሬ ያለው በተለያየ ሀገራት የምትገኙ አማርኛ ለውጭ ተናጋሪዎች ከተወላጆች ውጭ ለሆኑ ሰዎች የአማርኛ ቋንቋ የምታስተምሩ መምህራን ናችሁ። ቋንቋም የማስተማር ዘዴዎችን በሚመለከቱ በርካታ ጉዳዮች ላይ ተወያይታችሁ ነበር። በቅድሚያ ጉባኤውን ወይም አውደ ጥናቱን በተመለከተ ያለዎትን ሀሳብ ቢያካፍሉን። እንዴት ነበረ? እንደ አማርኛ መምህር ካለዎት ፍላጎት አንጻር የቱን ያህል ጠቃሚ ነበር?
እኔ ደስ ያለኝ በውጭ ሀገር በአውሮፓ በተለይ አማርኛ የሚያስተምሩ ሰዎች አንድ ላይ መገናኘታችን መጀመር ጊዜ ስለነበር በጣም ደስ ነበር እና ከበፊቱ እንደዚህ ብናደርግ ይሻላል ብዬ ነበር። ምክንያቱም አማርኛ ቢሆን ሌላ አፍሪካ ሀገር ቋንቋ የሚያስተምሩ ሰዎች አሉ፣ ግን ሁሉም ሰው ለብቻ ለብቻ የሚያስተምረው እና ከሌላ ቋንቋ ትምህርት ጋር ሲታይ ድጋፍ የለም አይታወቅም እና አንድ ላይ ሆንን የሆነ ነገር ብናደርግ የአፍሪካ ቋንቋዎች ትምህርትን እውቅና ማሻሻል እና መደገፍ እንችላለን ብዬ ነበር እና እሱ እንደ አሁን ስንገናኝ እዛ ሃምበርግ ዩኒቨርሲቲ እሱ ጥሩ መጀመሪያ ነው ለዚህ አንድ ነገር። ስለዚህ ነው በጣም ደስ ብሎ ነበር።
መልካም። ቀደም ብሎ የእርሶን መሰል ተሞክሮ ያላቸውን ዶክተር ማየርን አናግሬያለሁ። እርሶ ራስዎ የአማርኛ ቋንቋ አጥንተው ዛሬ በመምህርነት እያገለገሉ ነው ያሉት። የአማርኛ ቋንቋ መምህርና አስተርጓሚ ነዎት በበርሊን። እንደው የግል ጉዞውን መልከት ብናረግ እንዴት ከአማርኛ ጋር ተዋወቁ? መተዋወቅ ብቻ አይደለም አማርኛን ወደው መምህር ለመሆን የሚያበቃዎትን እውቀትና ልምድ አካበቱ።
በ1991 አካባቢ ምዕራብ ጀርመን ብዙ ስደተኞች የመጡ ነበር። አይረን ከርተን ቢባል ሲከፈት በዛን ጊዜ በጣም ብዙ ወንቴሮች የገቡ ነበር። ለተወሰነ ጊዜ አክሰፕትና ካምፖስ ንሰራ ነበር። በአጋጣሚ ዛ አንዳንድ የተወሰነ ኢትዮጵያ ልጆች ነበረ። ከእነሱ ጋር ተዋውቄ ጓደኞች ሆኑ። እስካሁን ድረስ ጓደኛ ሆነን እና በኋላ አፍሪካ ስነ ልሳን በዩኒቨርሲቲ መማር ጀመርኩት። እንደ ማይጃ አማርኛ ከዩኒቨርሲቲ ከመግባት በፊት ሰማ ስለነበር የገባኝ ነበር፣ ግን ቋንቋ ምን እንደሚመስል እየሰማው ነበር። እና በአጋጣሚ አንድ በፊት በምስራቅ ጀርመን የሚያስተምሩ አስተማሪ ከዛ ወደ እኛ ዩኒቨርሲቲ መጡ እና እኛም አስተምር ጀምሮ ከዛ እኔ በጣም ሞቲቬትድ ሆኜ አማርኛ መማር ጀመርኩት። ከዛ በኋላ ለአንድ አመት አዛ ዩኒቨርሲቲ አማርኛ ለውጭ ዜጎች ፕሮግራም ውስጥ ገብቼ አንድ አመት እዛ ተምሬ ነበር በ1987 በኢትዮጵያ አቆጣጠር። እና አማርኛ በዛ ነው ጀመርኩት። በኋላ ማስተርስ ቲዚስ አማርኛ ላይ ነው ሰራሁት። ከዛ በኋላ በአጋጣሚ አንድ የሆነ ቦታ ወደ ውጭ የሚሄዱት በእርዳታ የሚሰሩት ሰዎች ቋንቋ ያስተምሩ ድርጅት አለ እዚህ ጀርመን። እና በአጋጣሚ ሁለት ሰዎች እዛ አስተማሪ ፈልጉ፣ እሱ አስተማርኳቸው። እሱ መጀመሪያ ጊዜ ነበር አማርኛ ያስተማርኩት። በኋላ በዩኒቨርሲቲ ሆነ ኮርስ ማስተማር ጀመርኩኝ በማይንስ የሚባለው ዩኒቨርሲቲ ማይንስ ምዕራብ ጀርመን ያለው ከተማ። እዛ ነው ዩኒቨርሲቲ የተማርኩት። ማስተርስ ፒኤችዲ እዛ ተማርኩት። ያው እንግዲህ እዛ ዩኒቨርሲቲ በሃይልበርግ ዩኒቨርሲቲም በኋላ ወደ በርሊን መጣሁ በ2009 አካባቢ። ከዛ ጀምሮ በርሊን ነው ያሉት እና እዛም የተወሰነ አመት አስተምሬ ነበር። ከዩኒቨርሲቲ ከወጣሁ በኋላ አንድ ጊዜ የግል ኮርስ ሰጥ ነበር እና እዚህ ውጭ ጉዳይ ሚኒስተር እነሱም አንድ ጊዜ አማርኛ አስተማሪ ሲፈልጉ እነሱ ጋር ማስተማር ጀመርኩኝ። አንዳንድ በየአመቱ ለተወሰነ ወራት ወደ ጀርመን ኤምባሲ የሚሄዱ ሰዎች አስተምራቸዋሉ።
መልካም። እንደ ተረዳሁት ከሰላሳ አመት በፊት ነው ከቋንቋው ጋር የተዋወቁት። ምናልባትም በወጣትነት እድሜው ይመስላል። ያስታውሳሉ የ91 የበርሊን ግንብ ሲፈርስ ስደተኞች ሲመጡና እርሶ ስደተኞች የሚቀበል ድርጅት ውስጥ እየሰሩ በነበሩ ጊዜ የአማርኛ ቋንቋ በስፋት ለመጀመሪያ ጊዜ የሰሙበትን ያስታውሳሉ? ምናልባት ተማሪ በነበሩበት ሰዓት ነው? ከትምህርት ቤት ወጥተዋል?
ትምህርትን ጨርሼ ብሔራዊ አገልግሎት ጨርሼ ዝም ብሎ መስራት ያህል ካምፕ ውስጥ ሰራ ነበር። በ22 አመቴ አማርኛ መጠምቅ ማይንስ የሚባል ከተማ ከፍራንክፉርት አንድ 40-45 ኪሎ ሜትር ርቆ ከተማ ነው።
ሌላ የውጭ ቋንቋ ይናገራሉ አጥንተዋል ዶክተር ቬተር? ከአማርኛ ሌላ
በትምህርት ቤት እንግሊዝኛና ፈረንሳኛ ተምራሉ።
ዋና ቋንቋው ጀርመንኛ?
ዋናው ቋንቋ ጀርመንኛ ነው። ፈረንሳ ቋንቋ ከዛ ትምህርት ቤት እንግሊዝኛም ፈረንሳኛም ተምራሉ። ዩኒቨርሲቲ አማርኛ አልተማርኩም፣ ግን ቱርክኛ፣ ፋርስኛ፣ ማዲየራን ቋንቋ፣ የሩዋንዳ ቋንቋ፣ ትንሽ ትግርኛ ተምሬ ነበር። አስተዋጽ ዩኒቨርሲቲ ትንሽ አንድ ኮርስ ውስጥ ነበር። ነካ ነካ እያልኩ ነበር። አሁን ባምባራ፣ ስዋሂሊ፣ ሮምኛ፣ ስዋልኛ እንደዚህ ነካ ነካ እያልኩ ነበር። መቻል አይባልም፣
ለማየት ግን ሞክረዋል።
አሁን ሰዋሰውን ለማየት ጠቀም።
መልካም። ምናልባት እርሶን መሰል መምህራኖች ጋር አሁን እያደረጋችሁት ወዳለው ጉዳይ በመልሶ በአውደ ጥናታችሁ በጣም በርካታ ጉዳዮች ተነስተዋል። ሰዎች ቋንቋዎችን የሚማሩበትን መንገድ በአይነቱ እየተለወጠ ነው። ቴክኖሎጂ ከፍተኛ ተጽዕኖ ማድረግ ችሏል አሁን ባለንበት ሁኔታና ቋንቋን እርሶ የሚያስተምሩበትን አማርኛን በተመለከተ ምን ያስባሉ? ምን አይነት እድሎች፣ ምን አይነት ፈተናዎች አሉ እስከተረዱት ድረስ?
ዋናው ነገር ለማየው ቋንቋ አስተማሪነትን አልተማርኩም። እኔ ሊንጉስት ነኝ በትምህርቴ። እኔ ፒኤችዲ በአርጎብኛ ላይ ነው የሰራሁት፣ ባልተጠና ቋንቋ ላይ ነው። ሊንጉስቲክ ዲስክሪፕሽን የሚባል ነገር ነው የሰራሁት። ግን አማርኛ ማስተምሮ ለምንድን ነው? አማርኛ በደንብ ስለተማር። አሁን ከፈረንሲኛ አስተማሪዎች፣ እንግሊዝኛ አስተማሪዎች ጋር ስናይ እነሱ ልክ ወይ ራሱ ጀርመን ያለ ውጭ ዜጋ የሚያስተምሩ ሰዎች እሱ እንደ ራሱ ሙያ ነው ዘዴዎች ይማራሉ። እኛ ይህን አልተማርን፣ እየተሞካከር ነው። በዛ ብዙ የሆነ ክፍተት አለው። ሁለተኛ ደግሞ ማስተማሪያ መጽሐፎች ላይ እኔ እስከ አሁን ድረስ የተጠቀምኩ መጽሐፍ የወልፍ ለስላው መጽሐፍ ነበር።
የቆየ ነው።
አዎ፣ እኔ ራሴ የተማርኩ በዚህ በቲዲያ ከምሳክ ዘሚሶቹት አስተማሪ ያዘጋችው መጽሐፍ ላይ። ያ ደግሞ በታይፕራይተር የተጻፈ መጽሐፍ ነው። አሁን እንደምታውቁ በአማርኛ ታይፕራይተር ለተጀማሪዎች ያስቸግራል እና ተማራ ፕሪሽኔክ መጀመሪያ ጊዜ ነው ትንሽ ዘመናዊ ማስተማሪያ መጽሐፍ ያዘጋጀች። ብዙ ማቴሪያል የለንም ከሌላ ቋንቋ ትምህርት ጋር ስናየው እና አንድ ችግር እሱ ነው። ሙያ በትክክል አልተማርን አንድ። ሁለተኛ ደግሞ ማቴሪያል እንደ ልብ አናገኝም። ሶስተኛው ቋንቋ ለመማር ተማሪዎች ብዙ መስራት አለባቸው እና ብዙ ሰዓት መማር ብዙ ልምድ ያስፈልጋል። ብዙ ሰዓት ያስፈልጋቸዋል በትምህርት። አሁን ዩኒቨርሲቲ ስናስተምር በአንድ ወይ ሁለት ጊዜ ነው ክላስ ያለው። አይበቃም በትክክል ያለባ አሁን እኔ አማርኛ እዚህ የተረስኩት እዛ ሄቼ ኢትዮጵያ ሄቼ እዛ ስለተማርኩ እንጂ እዚህ ብቆይ ኖሮ ያን አልደርስ ነበር ደረጃው። በራሴ በራሴ ትክክል ነው። እኔ ውጭ ጉዳይ ሚኒስትር ማስተምራቸው እንደዛ እንሱ ሳምንት ሁለት ጊዜ ዘጠና ደቂቃ ዘጠና ደቂቃ አይበቃቸው። ሌላ ቦታ ሙሉ ሳምንት ነው የሚያስተምሩ። ግን እኛ ብዙ ጊዜ አይበቃም እና አማርኛ ለምሳሌ አንድ ሰው እንግሊዝኛ ሲማር ወይ ፈረንሳይኛ ወይ ስፓኒሽ ወይ ጣሊያንኛ እነዚህ ቋንቋዎች ጀርመንኛ ቅርብ ስለሆኑ ቶሎ መመት ይችላሉ። ማለት ብዙ ተመሳሳይነት አለ። ግን አማርኛ ወይ ሌላ ኢትዮጵያ ወይ አፍሪካ ሀገር ወይ ሌላ አውሮፓ ውስጥ የሚናገር ቋንቋ ተዋሰው ትንሽ ለየት ይላል፣ ይርቃል ከአውሮፓ ቋንቋዎች ተዋሰው። አንድ ጊዜ የበለጠ ያስቸግራቸዋል። እና እንደዚህ አይነት ችግሮች አሉ።
ዶክተር አንድሪያስ ቬተር የአማርኛ ቋንቋ መምህርና አስተርጓሚ በበርሊን፣ የቅርቡን አውደ ጥናታችሁን ተንተርሶ ነው የግል ተሞክሮን ልምዶችና አጋጣሚዎችን ጨምረን የተወያየ ነው። በዚሁን ቋጫለን። እግዜር ይስጥልኝ ዶክተር ቬተር። የመምህራን ምሽት ነው ብለንም የለ።
ለሚቀጥለው የራዲዮ መጽሔት የምናስተዋውቃቸው እንግዳችን
የዛሬ 50 ዓመት ግድም የቀድሞ አለማያ ዩኒቨርሲቲ ከኮሌጅነት ወደ ዩኒቨርሲቲ በተሸጋገረበት ወቅት የመጀመሪያው ፕሬዝዳንት ሆነው ያገለገሉት በዩናይት ስቴትሷ የኮሎራዶ ክፍለ ግዛት ዴንቨር ከተማ ነዋሪ የሆኑት የቀድሞ መምህር ዶክተር ደጀኔ መኮንን ናቸው። ዶክተር ደጀኔ መኮንን በቅድሚያ ለጊዜው እናመሰግናለን።
እኔም እንዲያው አመሰግናለሁ ስለጋበዛችሁኝና ስለጠየቃችሁኝ።
ዶክተር ደጀኔ በመግቢያችን ለአድማጮች አስተዋውቀናል። የአለማያ ዩኒቨርሲቲ ከኮሌጅነት ወደ ዩኒቨርሲቲነት በተሸጋገረበት ዘመን የመጀመሪያው ፕሬዝዳንት ሆነው አገልግለዋል። በግብርና ሳይንስ ጥናት እንግዲህ ከዛ የቀደመ ብዙ የትምህርት የአገልግሎት ዘመን እንዳለ እንረዳለን። ግለ ታሪኮንና የግብርና ሳይንስን ከኢትዮጵያ እይታ የሚል ይዘት ያለው መጽሐፍ ለንባብ በቅተዋል። እስኪ ንገሩን የአለማያ ዩኒቨርሲቲ ከኮሌጅነት ወደ ዩኒቨርሲቲ ሲሸጋገርና እርስዎ ያን ኃላፊነት ሲረከቡ ከነበረው ሁኔታ ብንንደረደር፣ ወደኋላም ወደፊትም እያልን እንጫወታለን።
በጣም አመሰግናለሁ። እርግጥ አለማ በኮሌጅነት ብዙ ጊዜ ቆይቷል። በተለይ ይመራ የነበረው በአሜሪካ ኦክላሆማ ስቴት ዩኒቨርሲቲ ነበረ። በወቅቱ ደግሞ እኔም በዛው ትምህርት ቤት ነው የመጀመሪያ ዲግሪን ቤሲ ዲግሪን ያገኘሁት እና እዛም ቆይቼ በረዳት ምሩቅነት ቀጥሬ እዛው ኮሌጅ ውስጥ አንድ አመት ካገለገልኩ በኋላ በአውሮፓን አቆጣጠር ነው አሁን የምናገረው በ1968 ትምህርቴን ጨርሼ ረዳት ምሩቅነት ከሰራው በኋላ ለአንድ አመት በ1969 መጨረሻ ላይ ወደዚህ ሀገር መጥቼ ከማስትሬት እስከ ፒኤችዲ ጨርሼ ተመልሼ በማስተማር በምርምር ዩኒቨርሲቲውን ሳገለግል በመጀመሪያ በሌክቸረርነት ነበር የተቀጠርኩ። ከዛም በሂደት አሲስታንት ፕሮፌሰር እና አሶሺየት ፕሮፌሰር ደርሼ ከዛ በኋላ በ1984 ሰባቲካል ሊቭ ፈቃድ አግኝቼ ወደ ናይጄሪያ ኢንተርናሽናል ኢንስቲትዩት ኦፍ ትሮፒካል አግሪካልቸር በሚባለው ዓለም አቀፍ ድርጅት አንድ አመት የበቆሎ ምርምር እዛ አድርጌ ተመልሼ በ1985 ዓመተ ምህረት አለማያ ወደ ዩኒቨርሲቲ ሲሸጋገር በዛን ጊዜ ነው እንግዲህ የመጀመሪያው የአለማያ ዩኒቨርሲቲ ፕሬዚዳንት ሆኜ ለስድስት ዓመታት ያገለገልኩት።
ዶክተር ደጀኔ አለማያ ዩኒቨርሲቲ እንግዲህ አለማያ ኮሌጅም ቀድሞ ብዙ ተመራማሪዎች ብዙ አዋቂዎች ያፈራ የታወቀ ስመጥር ኮሌጅ ነበር። ከዛም በኋላ ዩኒቨርሲቲ ከሆነ በኋላ እስቲ የስድስት ዓመቱን ትዝታዎትን እስቲ ያውጉን።
እሺ። አለማ ከኮሌጅነት ወደ ዩኒቨርሲቲ ከተሸጋገረ በኋላ ወቅቱም ከባድ ነበረ። በተለይ የተማሪዎች ቅበላም የጨመረበት ጊዜ፣ የድህረ ምረቃ ፕሮግራም ከቅድመ ምረቃ ወደ ድህረ ምረቃም ተጨማሪ ተማሪዎች የተቀበልንበት፣ በተለያዩ መስኮች በእጽዋት፣ በእንስሳት፣ በእርሻ ምጣኔ ወይም በአግሪካልቸራል ኢኮኖሚክስ፣ በአግሪካልቸራል ኢንጂኒሪንግ እንደዚህ ሁሉ የድህረ ምረቃ ፕሮግራም ጀምረን ስለነበረ ብዙ እንቅስቃሴዎች ነበሩት እና ነገር ግን ብዙ ነገሮች እንደተፈለገ ያህል በቂ ነገሮች በቀላሉ የምናገኝበት ጊዜም አልነበረም። ምክንያቱም ሀገሪቷን በብዙ ነገሮች ወዲህ ወዲያ የምትልበት ጊዜ ነበረ። ሆኖም ግን በጣም በትልቅ ስሜትና በትልቅ ታታሪነት ብዙ ነገሮችን አድርገናል። በተለይ የዩኒቨርሲቲውን ግንኙነት ከአለማያ ሀረርና አለማያ መንገንጠያ እስከ ኮሌጁ ድረስ አስፋልት አስገብተን የተለያዩን የተማሪዎች መኖሪያ ዶርሚተሪ፣ የመማሪያ ህንፃዎች የገነባንበትና በተለይ ኮሌጁን በእውነቱ እንደሆነ በጥሩ ሁኔታ ወደ ላይ አንስተን ይሄንበት ጊዜ ነበረ። መምህራኖችንም በቂ ባልነበሩም ጊዜ በተለያዩ ሁኔታ ከውጭ ሀገርም በመቅጠርና በማምጣት ኮሌጁን በተለይ ስታንዳርዱን በተጠበቀ ሁኔታ እንዲካሄድ አድርገን ብዙ ነገሮችን አንቀሳቅሰናል እና ስለዚህ በስድስቱ ዓመት ውስጥ መሰረቱ በደንብ የተገነባበትና ብዙ ነገሮችን በእውነቱ እንደሆነ በዩኒቨርሲቲ ደረጃ ኮሌጁ ከነበረበት ከፍ ብሎ እንዲገኝ ያደረግንበት ጊዜ ነበረ።
መሰረት የተጣለበት ጊዜ መሆን ረዳት አያዳግትም፣ በተለይ በዩኒቨርሲቲ ደረጃ። ከዚያ ቀደም ግን በኮሌጅነት በዘለቀባቸው ረጅም ዓመታት እርሶም ተማሪ በነበሩበት ከ1952 እስከ 68 ለ16 ዓመታት ኦክላሆማ ዩኒቨርሲቲ አለማያ ዩኒቨርሲቲን ሲረዳ እንደነበረ፣ በጣም ጠንካራ ትስስር እንደነበረ ብዙዎቹ መምህራኖች የኋላ መምህራኖች ያኔ ተማሪዎች ከፍተኛ አስተዋጽኦ ያበረከቱ የተማሩበት እንደሆነ ትስስሩ ቅርብ ጊዜ ድረስ መታሰቢያ ሲሰራለት እንሰማለን። እዚህ ዩናይትድ ስቴትስ ውስጥ ያለ ኦክላሆማ ግዛት ውስጥ ያለ ዩኒቨርሲቲ ነው ኦክላሆማ ስቴት ዩኒቨርሲቲ። እስኪ ይንገሩን እርስዎ ተማሪ በነበሩበት ጊዜ በመምህራንም ደረጃ የዛን ጊዜ የመጡ የነበሩትን የአሜሪካውያን መምህራን ተማሪዎች በዛ ጊዜ የተማሩትን እስኪ ደግሞ እሱን ያስታውሱ።
ልክ ነው ያልከው። በተለይ በ1952 መሰረቱ የአለማ ኮሌጅ እንዲመሰረት የተደረገው ቀዳማዊ ኃይለ ሥላሴ በተለይ እዚህ ሀገር መጥተው በነበረበት ጊዜ፣ ሄሪ ትሩማን ፕሬዚዳንት በነበረበት ጊዜ የምንፈልገው ከፍተኛ የግብርና ትምህርት ነው በዛ ብለው ስላሉ በተለይ ከኦክላሆማ ዩኒቨርሲቲ ጋር ያገናኘው ሄሪ ትሩማን ነው። በዛ በኋላ የኦክላሆማ ዩኒቨርሲቲ ፕሬዚዳንት ቤኔት የተባለው በቀጥታ 1952 ጀምሮ ወደ ኢትዮጵያ መጥቶ ከኃይለ ሥላሴ ጋር ሁሉ ተገናኝቷል እና ብዙ ነገሮች ያደርግ መጀመሪያ ፕሪፓራቶሪ ለምሳሌ ለግብርና ዩኒቨርሲቲ ብቁ ሊሆኑ የሚችሉ ተማሪዎችን ማፍራት አስፈላጊ ነው በማለት ጂማ ስኩል አግሪካልቸራል ሃይ ስኩል ተመሰረተ። በዛ በ1952 ጀምሮ እንዲሁም ደግሞ ቀደም ብሎ አምቦ ከፍተኛ የእርሻ ትምህርት ቤት ነበረ። እነዚህ ሁለቱ ዝግጅት የሚያደርጉበት ጊዜ አለማ ከ1952 ጀምሮ በተለይ አመራረጡ ቦታው ቀላል ጊዜ አልነበረም። የወሰደባቸው የኦክላሆማ ስቴት ዩኒቨርሲቲ መምህራን መጥተው ያንን በሚያደርጉበት ጊዜ አለማያ ላይ እንዲሆን ቀዳማዊ ኃይለ ሥላሴ የሚያንን ስለተስማሙ አለማያ ላይ 1952 ጀምሮ ለተወሰኑ አመታት እስከ 3-4 አመታት ግንባታው እየተካሄደ ከጅማ ዩኒቨርሲቲ የጨረሱ ተማሪዎችም በቀጥታ ወደ አለማያ ገብተው አንዳንድ ሁኔታዎች አጥሩን በመገንባት አብረው እየሰሩ ትምህርቱን ያካሂዱ ነበረ። እንዲሁም ደግሞ ከአምቦ እርሻ ትምህርት ቤት የጨረሱ እዛ ይገቡ ነበረ። እና እንግዲህ ልክ እንዳልከው ከ1952 ነው መሰረቱ። ፖይንት ፎር የሚባለው ነበረ በወቅቱ የነበረው የእርዳታ እንትን። ከዛ በኋላ ነው ወደ ወደ USAID እስከ 1968 ዓመተ ምህረት ድረስ ዳታው የተካሄደበት በሙሉ ደግሞ የኦክላሆማ ስቴት ዩኒቨርሲቲ አስተማሪዎች ነበሩ። እኔ አለማ ዩኒቨርሲቲ በተማሪነት የገባሁት በ1963 ዓመተ ምህረት ነው። 4 ዓመት የአካዳሚክ ትምህርቱንና 1 ዓመት ደግሞ እንዲሁ በቀደወቶ አገልግሎት ዩኒቨርሲቲ ሰርቪስ ይባል የነበረውንም አገልግዬ 5 ዓመት ከጨረስኩ በኋላ ነው ቤሲ ዲግሪን በ1968 አግኝቼ ወጣው።
ከዶክተር ደጀኔ መኮንን ጋር ለሚኖረን ቆይታ ለቀጣዩ የራዲዮ መጽሔት ቀጠሮን ያዝ።
ክብራትና ክብራን፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ
በዚሁ ተሰናበትን።
ሰላም፣
በደህና አደሩ።